የካፒና ጉዛችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጆን ግርማ ነኝ። ለዛሬ ከሳምንቱ ካስተላለፍናቸው ፕሮግራሞች የመረጥናቸውን ይዘን አብረናችሁ እናመሻለን። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ ያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ።
ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብለው የታሰቡትን ሰዎች ወደ ሕግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በሕግ ይጠየቃል ማለት ነው።
ጠቅላይ ሚኒስትሩ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል። ዘገባ አለን። ሁለት ጀልባዎች ተገልብጠው 52 ስደተኞች ሞቱ፣ ኢትዮጵያውያኖች አሉበት ተብሏል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ ያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ኢትዮጵያ ውስጥ ገሎም ሆነ ሰርቆ ለዘላለም መኖር አይቻልም ሲሉ ተናግረዋል። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዲሞክራሲ ጉዳይ አንደራደርም በማለት አሳስበዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል።
በርካታ ወቅታዊ ጉዳዮች አነጋጋሪ የሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ የስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር።
የሰብአዊ መብት ጥሰትና በተደራጀ ዘርፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው?
ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችም መልእክት ያስተላለፈ ነበር።
ከክልሎች ጋር የሚያያዘው ግን ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በሕግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚ አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። እያየን ነው፣ ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል፣ አለመጠፍ ነው። ከቀጠፍክ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታች ነው።
ይህም ሆኖ በከፍተኛ የሰብአዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኛ አገላለጽ ያስረዱት።
በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልጋለሁ ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱ በመንግስት ዲክሌር ተደርጎ ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው መንግስት እየቀለበው መታሰርና ራሱን ማሰር ካልሆነ በስተቀር አልታሰረም የሚል ሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በህሊናውና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተ ህሊና ነፃ ሆኖ መተኛት አትችልም፣ ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅበ መኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በኔ እምነት ሁሉም ታስሯል።
በሰላማዊ መንገድ ለመታገል ወደ ሀገር ውስጥ ከገቡ በኋላ ነፍጣ መስሱ ያሏቸውን ኃይሎችን ማስተንገቀዋል ጠቅላይ ሚኒስትሩ። እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለነዚህ ኃይሎችና ከችግር ማፍረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው። እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም፣ ዴሞክራሲ፣ አንድነትና ብልጽግና ነው። ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት።
ህግን ተንተርሰን የማያዳግም እርምጃ እንወስዳለን። ያለመውሰድ ነው የምክር ቤት አብሶሉት ኃይል የመጠቀም ስልጣን ለመንግስት የሰጠው። ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለበት። ምን ማለት ነው? ልክ ለሰላም ኑ፣ በሰላማዊ መንገድ እንታገል፣ ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዲሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚህችን ሀገር ነጻነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም፣ የፓርላማ አባል መሆን አያስፈልግም። ከዚህም ውጭ ቢሆን በእነዚህ መሰረታዊ ጉዳዮች ለሚገጥመን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት፣ የሀገር ሰላም፣ የሀገር ዲሞክራሲ ማረጋገጥ የሁላችን ኃላፊነት ይሆናል። በዚህ ጉዳይ የሚደረግ ምንም አይነት ሆረ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል። ግለሰቦች መገንዘብ ይኖርባቸዋል። ቡድኖች መገንዘብ ይኖርባቸዋል።
ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በአስረኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከጂጂጋ ወደ ሐረርና አዲስ አበባ የሚወስደው መንገድ ባቢሌ ላይ ተዘጋ። መንገዱን የዘጉት በኦሮሞና ሶማሌ ግጭት ተፈናቅለው የነበሩ ኦሮሞዎች መንግስት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሐረርጌ ዞን ከምስራቅ እዝ ጋር በመተባበር መፍትሄ ላይ ለመድረስ ጥረት እያደረኩ ነው ብሏል። አዲስ ቸኮል ዝርዝር አለው።
ትላንትና 9 ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተነ የተባሉ ተጓዥ የደረሰባቸውን እንዲገልጻሉ።
ያ እኛ ከአምጣታችን በፊት መኪናዎች ያለፉ ነበር እና እኛ እንደቆጠርኩትኝ 7ኛው መኪና ነው ምናምን ነው የኛ መኪና ማለት ነው። እና በቃ የደረሰን መኪና ቀረብ ብለን ስንጠይቀው በቃ እንደደረስኩ ነው ድንጋይ የዘጉት አለ። ከዛ በኋላ በቃ ምንም መኪና መሄድ አይችልም፣ ከዛም የሚመጣ መኪና የለም። ከስምንት ሰዓት ተኩል 9 ሰዓት ጀምሮ ከመንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው።
መቼ ነው? ስንት ሰዓት ላይ ነው ይሄ ነው?
ትላንትና 9 ሰዓት ጀምሮ ዝግ ነው መንገዱ።
ኦኬ። አሁን ምግብና መኝታ እንዴት እያደረጋችሁ ነው?
ያ ምግብና መኝታ ሰው ባለው ኪሽ ውስጥ ባለ አየር ነው እየተንቀሳቀሰ ያለው። ያንን ማድረግ የማይችሉ ደግሞ እዛው መኪናቸው አካባቢ ብርድ ልብስ ያዘን ብርድ ልብስ ያወጣም ሰሌን ያዘን ሰሌን እያነቀሰ ምናምን እንደዛ እየተቀመኝ ነው እስካሁን ድረስ።
ወዴት ስትሄዱ ነበር እናንተ?
እኛ ወደ አዲስ አበባ ተጓዦች ነበር። እንደ አጋጣሚ ደግሞ ማታ አምልጦ መኪና ነበር የቤተሰብ መኪና እና እንግዲህ ያው እሱ መኪና አምልጦ ነው ለሰርግ ነበር የምንሄደው ወደ አዲስ አበባ። እሑድ ሰርግ አለብን እና ለዛም ሰርግ እንግዲህ ያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙ ተማሪዎችም አሉ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ ህጻናቶች አዛውንቶች አሉ።
ስንት ይሆናል መኪና እዛ ያቆመ?
የቆሙ ከአራለመጦር አደግታ በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ።
ከሶስት ወር በፊት ባቢሌ አካባቢ በኦሮሞና ሶማሌ ብሔሮች መካከለ በተፈጠረ ግጭት ከሁለቱም ወገን በርካቶች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች ያቶ ለማ መገርሳ አስተዳደር ይችላል ብለውናል። ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምሳቅ አረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት። ቅሬታቸው እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱ ተፈናቃዮች ጋር እየተነጋገርን ነው ብለዋል ኮማንደሩ።
ባብሊ ከስድስት ቀበሌ ላይ ወደ 10,270 አባወራ ተፈናቅሏል። ይሄ የተፈናቀለው ህዝብ እዛው ባብሊ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙን ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ይብስ ብለው እዛ ያለው ንብረት ካቄ መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ተወድሟል። ከዚህ የተነሳ ከመከላከያ ነበር እዚህ እዛም በድንበር ላይ ነበር መከላከያ ልባት አልሰጠንም፣ ህግ ማስከበር አልቻለም፣ የህግ የበላይነት አልተከበረም። ከቀያችን ተፈናቅለን ደግሞ እዚህ ውጪ ነው ያለ ነው። ስለዚህ መንግስት ልባት ይስጠን ከማለት የተነሳ ነው ዛሬ ትላንት ማታ አስፋልት መንገዱን የዘጉት። አሁንም ከሽማግሌዎች ጋር ያንን ውይይት ላይ ነው። በአስቸኳይ ወደ ቀያቸው እንዲመለሱ አንደኛ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው፣ አግባብነት አለው፣ እውነትም አላቸው። ከቀይ መፈናቀል አይደለም ንብረትን ወድሟል። ስለዚህ አሁን እኛ ወደ ቀያችን መልሱን ነው፣ ሸራ ውስጥም እንቀመጣለን መልሱን ነው። ይሄ አግባብ ስለሆነ በአስቸኳይ መከላከያ ወደዛ ወደ ድንበሩ ተጋግለው የህዝቡ ወደ ቀዩ እንዲመለስ ሽማግሎች ጋር እየተስማማን ነው። ይህንን ከገባችሁልን መንገዱን እንከፍታለን ባዮች ናቸው ህዝቦቹ።
በምስራቅ ኢትዮጵያ መንገዶችን በመዝጋት መንግስት ላይ ጫና የመፍጠር አካሄድ እየተደጋገመ ነው። እያገባደድን ባለው ነው የጥር ወር በአፋር ክልል፣ በሶማሌ ክልልና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮልና ከድሬዳዋ።
ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች ተገልብጠው እስካሁን 52 ሰው መሞቱ ተረጋግጧል። ዘገባ አለን። ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት IOM ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምጽ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በህይወት ተርፈው የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ደብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች 130 ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት IOM የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ 400 ኪሎ ሜትር ርቀት ላይ በመትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ካደጋው የተረፉት በዚች ኦቦክ ከተማ በሚገኘው የIOM መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎቹ ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ይችላል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከማምሻው ድረስ ፍለጋ ላይ መሆናቸውን የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ የሞቱት ምን ያህል እንደሆኑ የተረፉትን በተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጁራ ተነስተው በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው።
መርካቶ ጆራን ከልዌይ ኦቦክ ባንካላይ ኦቦክ ቦ ይጋቃደኒን ዲላሊ
ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ 85 ሰው እንደነበረም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን ከዚያም ጀልባይቱ መገልበጧን ይታርካል። መሐመድ በወቅቱ በነበሩት ከባድ ንፋስና ዘናም ምክንያት ያለልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ IOM የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ተቆሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ህይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየአመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደብን እየተሻገሩ ጦር ወደሚያመሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን ያለም አቀፎቹን ተቋማት አሃዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል ያዮም የጅቡቲ ቢሮ ኃላፊ ላሊኒ ቪራሳሚ ለአጃንስ ፍራንስ ፕሬስ በሰጡት ቃል። እነዚያ ምስኪን ፍልሰተኞች የተሻለ ህይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነው ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ ዓለም አቀፍ የፍልሰተኞች ድርጅት IOM የህዝብ ግንኙነት ኃላፊ አቶ አለማየሁ ሳይፈስላሴ ስለ ጉዳዩ ጠይቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር።
መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ ደላላዎች ውስዋስና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይቀሰቀሳሉ። የሚያሳዝነው ጦርነቱም ሲከሰት አሁን ቦርደሩ ላይ ክትትል የለም፣ ስለዚህ ነፃ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። ሳውዲም ሰዎች በብዛት አባራለች። ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምር ወደ 200,000 ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሽ ይገኛል ምናምን እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህ ሰዎች። እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መወሰን ይገባቸዋል ነው እንግዲህ የምንለው።
አድማጮች፣ በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃ ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። መጪው ምርጫ የኢትዮጵያ ዲሞክራሲያዊ ጉዞ መፈተኛ ነው ተባለ። ለለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ የአውሮፓ ህብረት አምባሳደር አስገነዘቡ። የሰብአዊ መብቶች አያያዝ በየትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታወቁ። መጪው ሀገር አቀፍ ምርጫ የኢትዮጵያ ዲሞክራሲያዊ ጉዞ መፈተኛ እንደሚሆንም ህብረቱ ገልጿል። መለስካቸው አማሃ ዝርዝር አለው።
በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብአዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን ቦርግስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አውንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ተፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ስራቸውን እንዲሰሩ መደረጉን፣ በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰኑትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረጅም ጊዜ እንደሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል።
Then, like in any country, whether it's whether it's here in Ethiopia or whether
በዚህ በኢትዮጵያ ምሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለውጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደመፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም ወይም ለውጥ ማለት ይሄ አይደለም ነው ማለት። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋጋት ነው እነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸው አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው።
በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን ገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በሳቸው አባባል ቤትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና ባጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ህብረቱ በባለቤትነት ሊከሰክስ ወይም ወሳኝ ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ህዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሰረት ነው ብለዋል።
Human rights to us it's fundamental it's actually part of the whole
ለኛ የሰብአዊ መብቶች ጉዳይ መሰረታዊ ነገር ነው። ሲጀመርም ለአውሮፓ ህብረት ህልውናም መሰረቱ ነው። የህብረቱ መሰረት ምክንያትም ይሄው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነጽርና ከቀረው ዓለም ጋር የምናብርበት መነሻችንም የሰብ ልጆች መብቶች አያያዝ ነው።
ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው ሀገር አቀፍ ምርጫ የአውሮፓ ህብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን ቦርግስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነጻ፣ ፍትሃዊና ዓለም አቀፍ የነጻ ምርጫ መመዘኛዎችን ያሟላ እንዲሆን ህብረቱ የበኩሉን እንደሚወጣም አረጋግጠዋል።
This is an area where the European Union will invest substantial funds.
ይሄ የአውሮፓ ህብረት በርከት ያለ መዋለ ንዋይ የሚያፈሱበት ቁም ነገር ነው። ወደ 50 ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ የሚሆን ይመስላል። በርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተብራርቻለሁ። ይሁንና አሁን ለኢትዮጵያ ህዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን።
የአሜሪካ ድምጽ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ህብረቱ ሊያደርግላቸው የሚያስበውና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበር። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ህብረት በምን መልኩ እጁን እንደማያስገባ አምባሳደር ቦርግስታም በአጽንኦት ነበር ያስገነዘቡት። ለኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ 2ና 3 ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩሮ የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደሚኖርባቸው አስገንዝበዋል።
I have the impression that some of them have had to go through a process.
አንዳንድ ድርጅቶች አላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይስማኛል። ምክንያቱም አንዳንዶቹ ለአመታት ሲያለሙትና ሲታገሉለት የነበረውን መብት ሳስቡት በእጃቸው ገብቶ እየተመነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴት ነው የምንሄደው የሚለውን ጥያቄ ያስከትላል። ለኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው።
በኢትዮጵያ ከዛሬ 10 ወራት በፊት የሰብአዊ መብቶች አያያዝ ሁኔታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብአዊ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ 10 ወር ግድም የሹመት ንግግራቸውን ሲያደርጉ መንግስት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያብሮ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Dame bala kwada yena namba kondin kagetu yena namba kanje tembo mazal yena namba balhon de natu yena namba kane mu hota bela sukandu shola nanda kada diwa taka koba yena namba kaslo patu yena namba
Kun Radio Sagan.